የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። ጽዮን ግርማ ነኝ ከመስታወት አራቀው ጋር አብረናችሁ እናመሻለን።
ሰላም እንደምናመሻችሁ። የዛሬ ታህሳስ 4 2011 ዓ.ም ምሽት ዝግጅቶቻችንን እናስተዋውቃችሁ።
በምዕራብ ሐረርጌ በሶማሌ ክልል አዋሳኝ ወረዳ ጭናክሰን ውስጥ አዲስ ጥቃት እንደተከፈተባቸው ነዋሪዎች ለአሜሪካ ድምፅ ተናገሩ።
ገበሬ ላይ ነው ጦር የከፈቱ ባለፈው፣ በተለይ በዚህ ሁለት ወር በጣም ጦሩ እየተከፈተ ነው።
ነዋሪዎቹንና የወረዳው ጸጥታና አስተዳደር ኃላፊን አቶ ጀማል መሐመድ በከርን አነጋግረናል። በሙሉ ዘገባ እንመለስበታለን።
በጎንደር ከተማ በእርዳታ በተገኘ ገንዘብ ለወጣቶች የተገዛ ባጃጅ ውዝግብን የተመለከተ ዘገባ አለን። ወደ መቀሌ የምንሻገርና የመቀሌ የትግራይና የአማራ ወጣቶችን ለማቀራረብ የተደረገ ውይይትን የተመለከተ ዘገባም ይኖረናል። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ ዛሬ ሶማሊያን ጎብኝተዋል። የማስታወቂያ ሚኒስትሩ የማነ ገብረ መስቀል ጉብኝቱን አስመልክተው በትዊተር መልእክታቸው ሲገልጹ የኤርትራና ሶማሊያ ግንኙነት በወዳጅነት በመከባበርና በአብሮነት ላይ የተመሰረተ ነው ብለዋል። ይህ የዛሬው የፕሬዝዳንት ኢሳያስ አፈወርቂ የሶማሊያ ታሪካዊ የተሰኘው ጉብኝት የኢትዮጵያ የኤርትራና የሶማሊያ መሪዎች ከሶስት ወራት በፊት አስመራ ላይ ያደረጉት የሶስትዮሽ ምክክር አካል ነው ተብሏል። የኤርትራው መሪ ዛሬ ሞቃዲሾ ሲገቡ የጸጥታ ጥበቃው በከፍተኛ ደረጃ የተጠናከረ እንደነበርም ተዘግቧል። የሁለቱ ሀገሮች መሪዎች ተገናኝተው የተነጋገሩ ሲሆን ፕሬዚዳንት ኢሳያስ ቀጥሎ ወደ ኬንያ እንደሚያመሩም ተዘግቧል። በሌላ ዜና አንድ የማዕከላዊ አፍሪካ ሪፐብሊክ ከፍተኛ የእግር ኳስ ባለስልጣን የጦር ወንጀል ክስ ቀርቦበት ፈረንሳይ ውስጥ ተይዞ ታስሯል። ፓትሪስ ኤድዋርድ ኛሶኛ ቀድሞ የጸረ ባላካ ሚሊሻ ብሔራዊ ጠቅላላ አስተባባሪ እንደነበር የዓለም አቀፉ የወንጀል ፍርድ ቤት ጠበቆች ተናግረዋል። አብዛኛዎቹ ክርስቲያኖች የሆኑት ሚሊሻዎች መሪ የነበረው ኛሶኛ በጦርና በሰብአዊ ወንጀሎች እንዲሁም በግድያ፣ በዘር ማጥፋት፣ ከሀገር በመባረር፣ በጭቆና ሲቪሎችን በማጥቃት ሰቆቃ በመፈጸምና ህጻናትን ለውትድርና በመመልመል ተከሷል። የጸረ ባላካ ሚሊሻ እንደ አውሮፓውያን አቆጣጠር በ2013 ዓ.ም የተመሰረተው የማዕከላዊ አፍሪካ ሪፐብሊክን ዋና ከተማ ባንጉዌን ተቆጣጥረው ፕሬዚዳንቱ ፍራንሷ ቦዚዜን ከስልጣን ያባረሩትን እስላማዊ የሴሌካ ሽምቅ ተዋጊዎችን በመቃወም እንደነበር ይታወሳል። እንደ አውሮፓውያን አቆጣጠር በ2014 ዓ.ም ኛሶኛና ሌሎች 19 የጦር ወንጀለኞች እንዲታሰሩ ጥሪ ያቀረበው አምነስቲ ኢንተርናሽናል የኛሶኛ በቁጥጥር ስር መዋል በማዕከላዊ አፍሪካ ሪፐብሊክ ተጠያቂነት እንዲኖር ለተያዘው ትግል ትክክለኛ እርምጃ ነው ሲል አወድሶታል። የእንግሊዟ ጠቅላይ ሚኒስትር ቴሬሳ ሜይ የራሳቸው ወግ አጥባቂ ተቺዎች ከስልጣን ለማውራድ ካደረጉባቸው ሙከራ ተርፈዋል። ጠቅላይ ሚኒስትር ሆነው እንዲቀጥሉ የሚያስችላቸውን የመተማመኛ ድምፅም አግኝተዋል። ወግ አጥባቂ የፓርላማ አባላቱ ቴሬሳ ሜይ ብሪታንያ ከአውሮፓ ሕብረት አባልነት ለመውጣት የምታደርገውን የፍቺ ድርድር የያዙበት መንገድ እንዳላስደሰታቸው ይነገራል። ትላንት ማታ በሚስጥር በተካሄደው የድምፅ መስጠት ስነስርዓት ቴሬሳ ሜይ ከ317 ወግ አጥባቂ የፓርላማ አባላት 200 የሚሆኑትን ሲያገኙ 117 የሚሆኑ ተቃውመዋቸዋል። በመጨረሻም ቻይና ከሳምንት በፊት አንድ ካናዳዊ የቻይና ቴክኖሎጂ ከፍተኛ አመራር ማሰሯን ተከትሎ ሌላ ሁለተኛ የካናዳ ዜግነት ያላቸው ሰው በቁጥጥር ስር አውላለች። ታሳሪው ፒያክቱ የባህል ልውውጥ ዳይሬክተር ማይክል ፓክቮር መሆናቸውን የካናዳ ባለስልጣናት አረጋግጠዋል። ቢሮቸው በቻይናና ሰሜን ኮሪያ መካከል የስፖርትና የትምህርት ልውውጦችን እንደሚያቀነባብር ነው ተብሏል። ማይክል ስፓቮር የት እንደሆነም ሆነ ለምን እንደታሰሩ የሚገልጽ ሌላ መረጃ የለም። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ሁኑ።
የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
የምትከታተሉት ከአሜሪካ ድምፅ የሚተላለፈውን የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። በምዕራብ ሐረርጌ በሶማሌ ክልል አዋሳኝ ወረዳ ጭናክሰን ውስጥ አዲስ ጥቃት እንደተከፈተባቸው ነዋሪዎች ለአሜሪካ ድምጽ ገለጹ። በጥቃቱም በሁለት ሳምንት ውስጥ ብቻ 16 ሰዎች መገደላቸውን፣ 18 ሰዎች ደግሞ የመቁሰል አደጋ እንደደረሰባቸው ተናግረዋል። ሙክታር ጀማል ዝርዝሩን ይዟል።
የአሜሪካ ድምጽ ያነጋገራቸው ሰዎች በአካባቢው ከዚህ ቀደም የብዙ ሰው ሕይወት ያለፈበት ተደጋጋሚ ጥቃት ይደርስ እንደነበረ አስታውሰው አሁን ደግሞ ጥቃቱ መልኩን ቀይሮ ከፍተኛ ጉዳት እያደረሰባቸው እንደሆነ ተናግረዋል።
ማሳ አካባቢ ላይ ያሉ ገበሬ ላይ ነው ጦር የከፈቱ። ባለፈው በተለይ በዚህ ሁለት ወር በጣም ጦሩ እየተከፈተ ነው በየጊዜ። ባለፈው ደግሞ ሁለት መኪና ይዞ ጦሩ ላዩ ላይ ያሰው አራት ሰው ሞቴ፣ አምስቱ ደግሞ ተቆሰሙ።
በአጠቃላይ አሁን ሁለት ወር አካባቢ ነው እያሉን ያሉት እርሶ። በተለይ ደግሞ ሶማሌ ክልል ላይ የነበሩት ፕሬዚዳንት አብዲ ኢሌ ከዛ አካባቢ ከተነሱ በኋላ ተረጋግቷል የሚል ነገርም ነበረ። ምን ልዩነት አለው ቸው ያሉና አሁን ላይ የጸጥታና የጉርብትና ድንበር አካባቢ ያለው ሁኔታ ምን ይመስላል?
አብዲሌ ቢታሰርም ያው በስም ደረጃ ጸጥታው ትንሽ ተረጋግቷል ይባላል እንጂ እኛ እስከምናውቀው ድረስ ምንም ልዩነት እስካሁን የለም። ያው ሞትም እንደጨመረ ነው። እንደው ከበፊቱ በጣም በቃ ሰው በፊት ሰዎቹ እየተያዩ ነው የሚዋጓ ሳይታወቅ በሌሊት በምናምን ነው ሰዎችን እየጎዱ ያለው። ስለዚህ ምንም ልዩነት የለም እስከዛሬ። አሁን በዚች ሁለት ወር ውስጥ 50 ሰው አካባቢ 50 ሰው ሞቷል። የቆሰሉ ደግሞ ትንንሽም ሆነ በትልቅ ደረጃ የተጎዱ ሰዎች የቆሰሉ 126 አካባቢ ናቸው።
የጭናክሰን ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ጀማል መሐመድ በከር ታጣቂዎቹ በከባድ መሳሪያ ጭምር የታገዙ እንደሆኑ ይናገራሉ። በቡድን የተደራጁ ኃይሎች ስለመሆናቸው መታወቁንም ገልጸው በሰዎች ላይ የሚፈጸመው ግድያ ቀጥለዋል ብለዋል። አቶ ጀማል አያይዘውም አሁን በእስር ላይ የሚገኙት የቀድሞ የሶማሌ ክልል ፕሬዚዳንት አብዲ ሙሐመድ ዑመር ወይንም በቅጽል ስማቸው አብዲ ኢሌ ጊዜ እንደነበረው በክልሉ መንግስት እውቅና የተከፈተ ጥቃት ነው ብለው እንደማያምኑም ተናግረዋል።
ቀን እንኳን ቀርቶ ማታ ሁሉ ሌሊት 8 ሰዓት ላይ የተተኮሰ ነው። ኃይለኛ መሳሪያ ብሬን የሚባለው ህዝቡን ለማፈናቀል ደንግጦ እንዲወጣ ለማድረግ በኃይለኛ ሎጂስቲክ የተደገፈ እንትን እያለ ነው። በዚህ ሳምንት ብቻ 2 ጊዜ ነው ተከሰተው። አንድ ጊዜ እንኳን ከትላንት ወዲያ ነበረ፣ ወደ 4 ሰው ነው የሞተበት። ወደ 4 ሰው ደግሞ ቆስሎ ነበረው። ይሄ የአንድ ቀን ብቻ ነው። ንብረቱም የወደባለ የተቃጠለ ባለፈው ሳምንት ወደ 12 ነው የሞተው። የቆሰሉም ደግሞ እንደዚሁ ወደ 15 ነው። ይሄ ግጭት ያው ቀን ከቀን እንትን እየባሰ እየመጣ ነው።
ይሄ አካባቢ መጀመሪያውኑ የተለያዩ ግጭት ያለበት የድንበር ቦታ ነው። አዋሳኝ አካባቢዎች ላይ ደግሞ የፌዴራል የጸጥታ ኃይሎች ተሰማርተው ጉዳዩን እንዲቆጣጠሩ የሚልም ሀሳብ ነበረ። እዛ አካባቢ የፌዴራል የጸጥታ ኃይሎች የሚንቀሳቀሱበት አካባቢ የለም?
አሉ፣ የፌዴራል የጸጥታ ኃይሎች መከላከያ አለ። ከተማችን ለደግሞ ቃም ባላቸው እዛም አሉ። አንዳንድ የገጠር ቀበሌዎች እዛም እየሰፈረን አለው። ግጭት ለማስቆም እነሱ በኩል ያለው ክፍተት አለ፣ መዘገየት አለ። አስቀድሞ ህይወቱን ከማዳን ይልቅ ተዘናግቶ ጉዳቱ ከደረሰ በኋላ ማድረስ ነው ያለው እነሱ ጋር እንጂ መኖሩማ አለ።
ጭናክሰን ወረዳ ላይ ከሶማሌ ክልል መጥተው የታጠቁ አካላት ጥቃቱን ፈጽመዋል የተባለውን በተመለከተ ለቀረበው ወቀሳ ከሶማሌ ክልል በኩል የክልሉን የጸጥታ ዘርፍ ኃላፊ አቶ አብዲ አዲል ሐሰንን መልስ እንዲሰጡን ጠይቀን ቀጠሮ ሰጥተውን የነበረ ቢሆንም መልሰን ልናገኛቸው አልቻልንም። በአካባቢው ላይ አሉ፣ ነገር ግን ችግሮች ላይ መፍትሄ ለመስጠት ቸልተኝነት ይታይባቸዋል ተብሎ የቀረበ የፌዴራል መንግስት የጸጥታ አካላት ጉዳይን በተመለከተም የፌዴራል መከላከያ ሚኒስቴር ኮሚኒኬሽን ኢንዶክትሪኔሽን ዳይሬክቶሬት ዳይሬክተር ሜጀር ጀኔራል መሐመድ ተሰማን ለማግኘት ስልካቸው ላይ ደጋግመን ብንሞክርም ልናገኛቸው አልቻልንም። መልሱን ካገኘን ይዘን እንመለሳለን። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ወደሚቀጥለው ዘገባችን የምናልፈው በጎንደር ከተማ የሚገኙ 25 ስራ አጥ ወጣቶችን በእርዳታ በተገኘ ገንዘብ ባጃጅ ገዝቶ በመስጠት ስራ እንዳስጀመራቸው የከተማ አስተዳደሩ ጥቃቅንና አነስተኛ ንግዶች ልማት መምሪያ ይናገራል። በከተማዋ ያሉ አንዳንድ ወጣቶች ደግሞ የእድሉ ተጠቃሚ የሆኑ ወጣቶች ስራ አጥ ሳይሆኑ መተዳደሪያ ያላቸው በመሆናቸው ባጃጁን የወሰዱት በሙሉ ሌሎችን ቀጥረው እያሰሩ ነው ይላሉ። ወጣቶቹን ለስራ የመለመለው መስሪያ ቤት በበኩሉ ምልመላው የተካሄደው በጥንቃቄ ነበር፣ ችግር አለበት ከተባለ ጥቆማ ማድረግ ይቻላል ይላል። አስቴር ምስጋናው ዝርዝር ዘገባ ይዛለች።
በጎንደር ከተማ በርካታ ስራ አጥ ወጣቶች ይገኛሉ። ይህንን የተመለከተው የከተማ አስተዳደሩ ጥቃቅንና አነስተኛ ኢንተርፕራይዞች ልማት መምሪያ ወጣቶች በመረጡት የሙያ መስኮች እንዲደራጁ ያደርጋል። ቅድሚያ ለተሰጣቸው የስራ ዘርፎች ለተደራጁ ወጣቶችም በእርዳታ የተገኘን ገንዘብ የብድር አገልግሎት በማመቻቸት የስራ እድል እንዲያገኙ ተደርጓል ይላሉ የቀድሞዋ የጎንደር ከተማ አስተዳደር ጥቃቅንና አነስተኛ ልማት ድርጅት መምሪያ ኃላፊ ወይዘሮ አስናቁ ድረስ።
የማኑፋክቸሪንግ ዘርፍ፣ የከተማ ግብርና ዘርፍና ኮንስትራክሽን ናቸው። በዋናነት ሰፊ የስራ እድል የሚፈጥሩ ስለሆነ ቀጣይነት ያላቸው ሀብት የሚፈራባቸው ዘርፎች ስለሆኑ የኢንዱስትሪ መሰረት የሚሆኑ ስለሆነ ትኩረታችን በእነዚህ መስኮች ነው። ነገር ግን ደግሞ ሌሎች ሀብቶች ካሉ እና ፍላጎት ካለ አገልግሎትና ንግድም የተገደበ አይደለም። በዋናነት የሚመጣው ብድር ሶስቱን ዘርፎች መሰረት አድርጎ ነው የሚሰጠው። ማለት ካላቸው ፋይዳ አኳያ ከአገልግሎት ዘርፎች ውስጥ አንዱ ባጃጅ ነው። ለስድስቱን ክፍለ ከተማ አንዳንድ ማህበር በማደራጀት በተመረጠ ሁኔታ ባጃጅ ገዝተው ብድሩን አቅርበው ባጃጅ ገዝተው እንዲሰሩ ለማድረግ ጥረት ተደርጓል።
ምንም እንኳን ባጃጅ እያሽከረከረ ባላገኘውም የእድሉ ተጠቃሚ የሆነውን ወጣት አግኝቼ ያነጋገርኩት።
እሺ፣ ክብር ነው ግስሜ ይባላሉ። በጃን ተክል ክፍለ ከተማ ለመኖር እና እዚህ በፊት የሰው ባጃጅ ተቀጥረን ስንሰራ የነበር አሁን ላይ መንግስት ባመቻቸው የክፍለ ከተማው ለስድስት ሰው ባጃጅ እየተሰጠ እዛ መሀል እድሉ ተካፋይ አንዱ እኔ ነኝ። አሁን ላይ እየተጠቀመን ያለን በየሶስት ወሩ የሚደርስብንን እየከፈለ
በከተማዋ ጥቂት ቢሆኑም የሰሌዳ ቁጥራቸው በ31 የሚጀምሩ ባጃጆች በጥቃቅንና አነስተኛ ተደራጅተው የእድሉ ተጠቃሚ ወጣቶች ናቸው የያዟቸው። ግን አብዛኛዎቹ ተቀጣሪዎች ናቸው የሚል ጥቆማ ደረሰኝና አደባባይ ላይ ቆምኩኝ። ከብዙዎቹ ጥቂቶቹን አገኘው። እንደተባልኩትም ተቀጣሪዎች ናቸው። አንዱ ለቃለ ምልልሱ ተባበረኝ።
ልጁ ሌላም እኮ ባጃጅ አሉት ጀመሪ ያው የራሱ የግሉ ማለት እዛ በኋላ ተጨማሪ ደግሞ ተቀበለ ራሱ ያው በቀበሌ ማለት ነው።
እንዴት ሊያገኝ ቻለ?
ያው እሱ ስማ እንግዲህ ያው ግልጽ አይደለም ያው በሙስና በመንጅ እንግዲህ ያው ከነሱ ለፍት እኮ ነው ያመለከተም አምስቱንም የኛው
ስራ የለኝም ብሎ ነው።
አዎ ስምንት ጊዜም ከሆነ ስራ የለኝም እኮ ነበር። ይሄ መታወቂያ ያለው ስራ ፈላጊ ነው የሚል መታወቂያ እንደምታየው ማንኛውም ሰው ስራ እያለው ማለት ስራ የለም ነው የሚል እሺ። እሱ ደግሞ በዛ በዛ ሲሆን ስለሚተዋወቅ ነው ያው ስራ የለኝም ብሎ የተቀበለ ያው ቀበሌ የሚሰሩት የእነሱ ጓደኛ ናቸው።
በከተማው በማህበር ተደራጅተው ተራ እየጠበቁ ያሉ ወጣቶችም በሚያዩት ፍትሐዊ ያልሆነ አሰራር ተስፋ ቆርጠው እንደተቀመጡ ወጣት ታድሎ የማታ ይናገራል።
የምኖረው ቂርቆስ ክፍለ ከተማ ነው። በወጣቶቹ ከተደራጀን 8 ወር አልፎናለኝ። እኛውን ተቃውሟችን ወጣቱ ታይቶ እያንዳንዱ ወጣት ማን ይሰራል ማን ምንድን ነው ከሌ ምን አቅም አለው ተብሎ ክፍለ ከተማው በደንብ መርምሮና አይቶ ከእኛም ያነሰ ሰው ሊኖር ይችላል ልክ በጣም ዝቅተኛው ጀምሮ ሊለወጥ ለሚችል ሰው ገንዘቡ ቢሰጥ እኛ ነው ወደ ሌላ አቅጣጫ እንድንድ የሚያደርገን። ዋናው ትልቁ ነገር ኤፒኤስአር ያለው ሰው ስራ ላይ የዋለ ምንም ስራ የሌለው ተቀምጦ የሚውለው ልጅ ስራ ሳይሰራ ሲቀር ወደ ብጥብጥም ሊያደላ ይችላል። ምክንያቱም አሁን ያገኘነው ሰላም መብታችንም እንድናስከብር ነው። ስለዚህ በጣም ትልቁ ችግር ያለ ክፍለ ከተማው ላይ ነው። ክፍለ ከተማውን መንግስት በደንብ ወረድ ብሎ ጠለቅ ብሎ አይቶ ክፍለ ከተማው ላይ ያለ አሰራር ችግር ነው። ከላይማ ምን ያደርጉ እያንዳንዳችን ያውቁን መልምለው ሌባውንም ምኑንም መልምለው የሚልኩ ተታች ክፍለ ከተማው ነው። ስለዚህ ችግሩ ያለብን ክፍለ ከተማው በየቀበሌው ስለሆነ ቀበሌውን በቃ መንግስት በደንብ ይይልን። እኔ ማስተያየት ነው።
ወይዘሮ አስናቁን እንደገና ጠየኳቸው። ባጃጅ ገዝታችሁ የሰጣችሁ ለማን ነው አልኳቸው።
ባለኝ መረጃ በስህተት ሾልኮ የገባ ሊኖር ካልቻለ በስተቀር ሂደቱ ይሄ ነው። ሰዎቹ የሚለዩበት የሚመለመሉበት ይሄ ነው። መጀመሪያ ስቶክ ላይ ይታያል፣ ከዛ ውጭ ይጠናል። ሌላ አማራጭ መንግስት ሰራተኛ እንዳይሆን፣ ሌሎች አማራጮች የገቡ እንዳይሆን፣ በሌላ የተደራጁ እንዳይሆኑ ጥናት ይደረጋል። በተቻለ መጠን የሚሰራው በዛ መንገድ ነው። በሂደቱ ግን ሾልኩ የገባ ሊኖር ይችላል። መረጃ በአግባቡ ካለመያዝ ጋር ተያይዞ የተፈጠረ ችግር ሊኖር ይችላል። እንዲህ አይነት ክፍተቶች ሊኖሩ ይችላሉ። 100% ችግር የለም ላንል እንችላለን። በአብዛኛው ግን በዚህ መንገድ ክፍለ ከተማ ላይ ጸድቆ ይመጣል።
ከአምስቱ ክፍለ ከተማ አስተዳደር ጽህፈት ቤቶች ኃላፊዎች መካከል የጃን ተከል ክፍለ ከተማ ቴክኒክና ሙያ ድርጅት ጽህፈት ቤት ኃላፊ የሆኑትን አቶ መልካሙ አበረ ባጃጅ ተገዝቶ የተሰጣቸው ወጣቶች በሙሉ ስራ አጥ ሳይሆኑ ስራ ያላቸው ናቸው፣ ይህንንም ራሴ ያረጋግጫለሁ ብዬ ለጠየኳቸው ጥያቄ
መስፈርታችን ምንድን ነው? በክፍለ ከተማችን ነዋሪ የሆነ የመንግስት ሰራተኛ ያልሆነ የራሱ ከዚህ በፊት በሌላ ማህበር ያልተደራጀ እና ስራ ፈላጊ የሆነ ከሆነ ማንኛውም ስራ ፈላጊ ወጣት በእኛ ማዕከል መጥቶ መደራጀት እና ወደ ስራ መግባት ይችላል። አስቀጥሮ ማሰራት እኛ ያህን አንፈቅድም፣ መመሪያውም እንደዛ አይልም። ስናደራጃቸውም አንደኛ ትክክለኛ ንግድ ራሳቸው እንዲያሽከረክሩ ታሳቢ ተደርጎ ነው የመንጃ ፈቃድ ያላቸውን ስራ ፈላጊ ወጣቶች ያደራጀ ነው እና እሱ ስህተት ነው በእኛ እይታ ያለው። አሁን ምናልባት ባለሀብት አለ የሚሉት ካለ ወደ ጽህፈት ቤታችንም እየመጡ ጥቆማ ቢሰጡን እኛ የእርምት እርምጃ እንወስዳለን። እስካሁን ባለን ክትትል ግን ባለሀብት የሆነ ሰው በባጃጅ አደረጃጀት ሲያስገባ ነው የለንም።
ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
የምትከታተሉት ከአሜሪካ ድምጽ ሬዲዮ የሚተላለፍላችሁን የጋቢና ቪኦኤ ፕሮግራማችንን ነው። አስቴርን ላደረሰችን ዘገባ እናመሰግናለን። አሁን ደግሞ ወደ መቀሌ ነው የምናልፈው። በትግራይና አማራ ህዝቦች መካከል ግንኙነትን ለማጠናከር ያለመ የሰላም ፎረም በመቀሌ ዩኒቨርሲቲ ተካሂዷል። በሁለቱ ህዝቦች መካከል ግጭት ለመፍጠር እየተደረገ ያለውን የተባለውን እንቅስቃሴ ለመግታት የሰላም ታጋይነትና ተሟጋችነትን በመጠቀም የሚሰራበት መንገድ በፎረሙ ላይ ውይይት ተካሂዶበታል። ሙልጌታ ጽብሃ ከስፍራው ተከታዩን ዘገባ አድርሶናል።
ዶክተር ገብረ ኢየሱስ ተክሉ በደቡብ አፍሪካ ዩኒቨርሲቲ በግጭት አፈታት ምርምር ላይ እየሰሩ ያሉ በመቀለ ዩኒቨርሲቲ የሥነ ጽሑፍ አስተማሪ ናቸው። የትግራይና የአማራ ህዝቦች አብረው የኖሩ በብዙ ነገሮችም የሚመሳሰሉ ናቸው ይላሉ።
የአማራና የትግራይ ህዝብ ግንኙነቱ ዘርዝሮ የሚዘለቅ አይደለም። በዚህ በ2000-3000 ዓመት ወይም ከዛ በፊት ሰዎች ከተለያየ አካባቢ ከአማራ ክልል ከምንለው በአሁን ሰዓት ወደ ትግራይ ክልል ወደ ኤርትራም ጭምር ከትግራይ ክልል ከምትለው አካባቢ ወደ አማራ ያለምንም ገደብ ለሺህ ዓመታት ያህል በበጎም በመጥፎም ምክንያት ተጉዘው እዛው ካለው ህዝብ ጋር ተቀላቅለው ወልደው ከብደው ተቀላቅለዋል። ስለዚህ ያላቸው ግንኙነት በተክለሰውነት፣ በመልክ፣ በቆዳ ቀለም፣ በባህል፣ በታሪክ፣ በስነ መንግስትና በስነሰብ አመጣጥ ትረካ በሁሉም ደረጃ ምንም አይነት ልዩነት ያላቸው ህዝቦች አይደሉም። አንድ አይነት ህዝቦች ናቸው። ስለዚህ ያለው ልዩነት የቋንቋ ልዩነት ብቻ ነው። ቋንቋውም ራሱ ሁለቱም የሴም ቋንቋ ነው። ስለዚህ እጅግ በጣም የተቆራኘ ቋንቋ ነው።
የትግራይና የአማራ ህዝቦች የሚያመሳስሉ ቁም ነገሮች ወደ ጎን እየተገፉ ልዩነቶቻቸውን ይበልጥ ጎልተው እንዲታዩ እየተደረገ ሁኔታዎች ለሁለቱም ህዝቦች ወደማይጠቅም ግጭት እያመሩ ነው ብለዋል ዶክተር ገብረ ኢየሱስ።
በጋዜጣም፣ በመጽሐፍትም፣ በመጽሔትም፣ በማህበራዊ ሚዲያም የግጭት ሚዲያ ነው ያለው። ሁሉም ነገር ተነስ፣ ተንቀሳቀስ፣ ለጦርነት አይነት ነገር ነው ያለው። ስድብ ነው። ህዝብ እንደ በጅምላ ይሰደባል። ፓርቲዎች ይሰደባሉ፣ ግለሰቦች ይሰደባሉ። በዚህ አካሄድ የትም አይደረስም። ስለዚህ ያ ጠርዝ የለቀቀ ወይም ደግሞ የተለጠጠ የጠብ ጠርዝ ጠቦ የሰላም ድልድይን ማስፋት ወይም ደግሞ ሰዎች የሚግባቡበትን ኮሚኒኬሽን ሚዲያ መፍጠር ነው። ስለዚህ አሁን ያለንበት ነገር የእልህ፣ የዛቻ፣ የፍጥጫ ሁኔታ ጠቅላላ ወደ መተባበር፣ ወደ መግባባት፣ ወደ መረዳዳት፣ መቻቻል የሚለው አይገልጸንም። ምክንያቱም መቻቻል ማለት ቅሬታ አለ ማለት ነው። ለጊዜው መቻቻል እንዲመጣ እንሰራለን። ከዛ በኋላ ግን መቻቻል ሳይሆን አንድ መሆን።
በዚህም ደግሞ በመቀሌ ዩኒቨርሲቲ የሁለቱንም ህዝቦች ሰላም ለመንከባከብ የሚያስችል ሰላም መድረክ እንዲፈጠር ቀደም ሲል አቅርቦት በነበረ የመነሻ ሀሳብ መሰረት የተዘጋጀው ውይይት ዛሬ ተካሂዷል። በመድረኩ ላይ የተናገሩት የዩኒቨርሲቲው ፕሬዚደንት ፕሮፌሰር ክንደያ ገብረሕይወት ዩኒቨርሲቲዎች የተለያዩ ብሔር ተወላጆች የሚገኙባቸው በመሆናቸው እርስ በርስ የሚተዋወቅበትና አንድነትን የሚያጠናክሩበት ነው ብለዋል። አለመግባባትን ወደ ብሔርና ጎሳ ግጭትነት ሊያሸጋግር የሚችል ሁኔታ እየተስተዋለ መሆኑን የጠቆሙት ፕሮፌሰር ክንደያ እንዲህ እንደ ዛሬው አይነት መድረኮች ሰላም እንዲሰፍን ለማድረግ ያላቸውን ድርሻ ጠቁመዋል።
በሀገራችን ነባራዊ ሁኔታ በተለይ ደግሞ በአማራና በትግራይ ያሉ ህዝቦች በሚመለከት እንዲህ አይነት ውይይት ስናወራ እንግዲህ በሁለቱም ህዝቦች ያለው የታሪካዊ ትስስር የጋራ ታሪክ፣ ባህል፣ ሃይማኖትና ሌሎች እሴቶች መተሳሰር የሚያመለክት ነው የሚሆነው። እንግዲህ ይሄ አንዱ ታሪኩ ነው። አሁን ያለው ነባራው ሁኔታ ደግሞ ስናይ በተለይ በማህበራዊ ሚዲያ ታግዞ ሴቶቻችን አደጋ ላይ የወደቀበት ሁኔታ ነው። በዚህ በመነሳትም ጥፋቶች የሚፈጸሙበት ዜጎች እርስ በርሳቸው የሚናቆሩበት ጊዜ የሆነ ነው። ይህ እንግዲህ መጨረሻው እንደማያምር ግልጽ ነው የሚሆነው። ስለሆነም አሁን በጀመራችሁ ጥረት ሊሆን ይችላል በሌላ መልክ መቆም ይኖርበታል። እንዲህ ሊቆም ከሆነ የሁሉም ኃላፊነት በተለይ ደግሞ የምሁራን አስተዋጽኦ በጣም የላቀ ነው።
በሁለቱም ህዝቦች የኖረ ተሰሰር ዛሬ ያጋጠሙ ያሉ ፈተናዎችና ፈተናዎቹ ያለ ጉዳት ለመወጣት የሰላም ታጋይነት ተሞጋችነትን በመጠቀም ሊደረጉ የሚችሉ ጥረቶች ላይ ውይይት ተካሂዷል። በውይይቱ የተሳተፉት ዶክተር ጸደይ ወንድሙ እንዲህ ብለዋል።
ሁለት ኤትኒክ ግሩፕስ ነው ፓርቲኩላር ተደርጎ የተወሰደው። ግን ችግሩ እየታያለው በሁለት ኤትኒክ ግሩፕስ ብቻ አይደለም፣ ሰፊ ነው እና በመንግስት ደረጃም የሆኑ ኢኒሼቲቭስ እየተወሰዱ ነው የሚል ነገር እየሰማው ነው። ግን እንደ ምሁራን ደግሞ ዩኒቨርሲቲ ውስጥ ተማሪዎች አሉ፣ እርስ በርስ መምህራንም አሉ። የየራሳቸው ፐርስፔክቲቭ አላቸው፣ ፖለቲካልም ይሁን ሶሻልም ይሁን የየራሳቸው ደግሞ አቋም አላቸው እና መምህራን ራሱ ወደ እርቅ፣ ወደ አንድ ጠረጴዛ ዙሪያ መሄድ መቻል አለባቸው። ከእነሱ ይጀምራል እና አሁን ይሄኛው አንድ ፕሮብለም ሶልቭ ለማድረግ ተጨባጭ የሆነ ለውጥ ለማምጣት እርምጃ ነው። ሁሉም ቦታዎች ላይ ደግሞ ተመሳሳይ ኢኒሼቲቭስ መወሰድ አለባቸው ነው።
ተመሳሳይ መድረኮች በአማራ ክልል ከሚገኙ ዩኒቨርሲቲዎች ጋር በመተባበር ለማዘጋጀትም መታቀዱ ተገልጿል። ለአሜሪካ ድምጽ ሙልጌታ ጽብሃ መቀለም።
ሙሉኬታን ለዘገባው እናመሰግናለን። ወደሚቀጥለው ዘገባችን እናልፋለን። ቪዥን ኢትዮጵያ ወይም ራዕይ ለኢትዮጵያ የሚባለው ሲቪክ የምሁራን ስብስብ ሰባተኛ ጉባኤውን ኢትዮጵያ ውስጥ ሊያካሂድ ነው። ቡድኑ ኢትዮጵያ ውስጥ ሲሰበሰብ የመጀመሪያ ጊዜው ሲሆን ለዚህ የሁለት ቀን ጉባኤ ከመላ ዓለም አዲስ አበባ የሚገቡ ኢትዮጵያውያንና ትውልደ ኢትዮጵያ ምሁራን ጥናታዊ ጽሁፎችን እንደሚያቀርቡበትም ተገልጿል። የቪዥን ኢትዮጵያን ፕሬዚዳንት ዶክተር ጌታቸው በጋሻውን ሰለሞን አባት አነጋግሯቸዋል። የውይይታቸው የመጀመሪያ ክፍል ቀጥሎ ይቀርባል።
ዶክተር ጌታቸው በጋሻው ጤና ይስጥልኝ፣ እንደምናመሹ።
ጤና ይስጥልኝ። በአሜሪካ ድምጽ ያላችሁ እንዴት ናችሁ? ሰላም፣
እግዚአብሔር ይመስገን። በቅድሚያ እንኳን ለኢትዮጵያ በቃችሁ፣ እንኳን የመጀመሪያውን ጉባኤያችሁን ሰባተኛ በአጠቃላይ ለድርጅታችሁ የሆነውን ጉባኤ ኢትዮጵያ ውስጥ ለማድረግ አደረሳችሁ ማለት ፈልጋለሁ እና እስቲ ስለ መጪው ሀሳባችሁ፣ ስለ መጪው ጉባኤያችሁ፣ ስለ ራዕይ ለኢትዮጵያ ጥቂት ይንገሩኝ እስቲ።
እጅግ እናመሰግናለን። ለዚህ እንግዲህ አንዳንድ አባሎቻችን አሁን ኢትዮጵያ መግባት ጀምረዋል። ዋናው የቦርዱ አባላት ደግሞ ፊታችን ያለው እሁድ ይገባሉ አዲስ አበባ እና ይሄንን ጉባኤ በተሳካ መንገድ እናካሄደዋለን ብለን ተስፋ እናደርጋለን።
የፊታችን እሁድ ሲሉኝ ታህሳስ 7 መሆኑ ነው?
አዎ፣ ጉባኤው የሚካሄደው በታህሳስ 18 እና 19 ነው፣ ሐሙስና አርብ። ከዛ አንድ 10-11 ቀን ቀደም ብለን በቦታው ላይ በመገኘት የሚያስፈልጉ የጎደሉ ዝግጅቶችን ለማድረግ እንድንችል ጊዜ ለመስጠት ነው።
መቼ ነው ያሰባችሁት ለመሆኑ ይህን ጉባኤያችሁን አዲስ አበባ ላይ ለማድረግ?
ጉባኤውን አዲስ አበባ ላይ ለማድረግ ያሰብነው ክቡር ጠቅላይ ሚኒስትር ዶክተር አብይ እዚህ አሜሪካ ጁላይ፣ እንግዲህ በፈረንጅኛው ካሌንደር ነው 27 የመጡ ጊዜ ቪዥን ኢትዮጵያ ከኢትዮጵያ ኤምባሲ ጋር በመተባበር አንድ ደማቅ የእራትና የመተዋወቂያ ስብሰባ አድርጎላቸው ነበር። በዛ ላይ በእኛም በኩል የቀረቡ ሀሳቦች አሁን በአገሪቱ ውስጥ የሚካሄዱትን ለውጦች እና መሻሻሎችን በመደገፍ ከእንግዲህ ተግባራችን በሙሉ አገራችን ኢትዮጵያ ውስጥ እንዲገባ እንደምንፈልግና የእሳቸውን መንግስት እንዲተባበረን በአደባባይ ኦፊሻሊ ጠይቀን እሳቸው መልካም መልስ የእሽታ ብቻ ሳይሆን የመማጸን አገራችሁ የኢትዮጵያ ምሁራን አገራቸው ገብተው አገራቸውን መርዳት፣ መሳተፍ፣ አገልግሎት መስጠት መጀመር አለባችሁ ብሎም ባሉት ጊዜ ነው። እዛው ላይ ጥያቄያችንን አቅርበን ከዛ ጊዜ ጀምሮ እንግዲህ እኛ ዝግጅቱ ላይ ነው ያለ ነው። በዛ መሰረት በኤምባሲው በኩል በፈረንጅ መስከረም 7 ሴፕቴምበር 7 በደብዳቤ አመለከትን ኢትዮጵያ ሄደን ለማዘጋጀት እንደምንችል። ከዛ በኋላ ይሄን ሰፊ ጉባኤ ትልቅ ጉባኤ የሁለት ቀን ጉባኤ ብዙ ምሁራን የሚሳተፉበት ትላልቅ የጥናት ግኝቶች የሚገለጡበት ስብሰባ ለማዘጋጀት ችለናል።
እነማን ናችሁ ለመሆኑ? ዶክተር ጌታቸው፣
ቪዥን ኢትዮጵያ ወይም ራይ ለኢትዮጵያ በአማርኛው አጠራራችን የተቋቋመው በተለያዩ የአሜሪካ የአውሮፓና ኤሲያ ከተማ ውስጥ አገሮች ውስጥ ያሉ ምሁራን፣ ባለሙያዎች እና የመብት ተከራካሪዎች ነው። አላማውም ለማንኛውም የፖለቲካ ኃይል ወገንተኛ ሳይሆን፣ ለማንኛውም መንግስት ተገዢ ሳይሆን፣ ነጻ የኢትዮጵያኖች ተመራማሪ ሀሳቦች እንዲሰሙ ለማድረግ የተከበረ መድረክ በማዘጋጀት ሰው በስራው ተከብሮ ያንን ከህዝቡ ከኢትዮጵያ ህዝብ ጋር በአገሩ ጉዳይ ላይ ለመግለጽ የሚችልበት፣ ጥያቄዎች የሚጠየቅበት፣ መልስ የሚሰጥበት ሁኔታን ለመፍጠር ነው። ከአሁን በፊት ዝም ብሎ የሀሳብ መግለጫ መድረኮች ናቸው በብዛት እንዲሁ ስሜታዊ ሀሳቦች የሚገለጹበት። ይሄ ከሚሆን በጥናት ላይ የተመሰረቱ እውነትን፣ ዴታ፣ አሃዛዊ ድጋፎችን ያሏቸው ሀሳቦች፣ በምርምር የተገኙ ሀሳቦች እንዲመጡና እንዲስተናገዱ ለማድረግ የተቋቋመ ነው። በዚህ መሰረት ነው እንግዲህ ሰባት ጉባኤ ያዘጋጀው። እንደ ወደ ኋላ መለስ ብለን ካየ ነው የመጀመሪያው የኢትዮጵያና የኤርትሪያ የወደፊት ግንኙነት ምን መሆን አለበት ብሎ በ2015 ላይ ነው አሁን ለምሳሌ የመጀመሪያውን ያቀረበው ከተቋቋመ አንድ አመት በኋላ እንዲህ። እና ዛሬ ስንመለከት ያኔ እዛ ላይ የቀረቡ ሀሳቦች ዛሬ በዶክተር አብይ መንግስት ጥሩ መልካም ግንኙነት በኢትዮጵያና ኤርትራ መሀል ተፈጽሞ ተግባራዊ ሆኖ ለሁሉም የአካባቢው ሕዝብ ሰላም ሁኔታ መፍጠሩን ስናይ እኛ የጀመርነው ነው ለማለት አይደለም። ይሄ የእሳቸውና የእሳቸው መንግስት ነጻ ሀሳብ ያመጣ ነው ብለን እናምናለን። እኛም ግን የኢትዮጵያ ምሁራን አገራቸውን በሚመለከት በዚህ ጉዳይ ላይ ሀሳባቸውን ቀደም ብለውም ገልጸዋል። ያንን ለማስተናገድ ችለናል እና በጣም ደስተኛ ነን። ከዛ በተከታታይ ያዘጋጀናቸው አራት ጉባኤዎች ነበሩ። እነኚህ በሙሉ በኢትዮጵያ ውስጥ የሽግግር ሁኔታ በሚሉ ሽግግርና ዴሞክራሲያዊ መዋቅሮችን ወይ ስርዓቶችን ለመገንባት፣ ሽግግርና የአካባቢ የአገር ጸጥታን ለማረጋገጥ፣ ሽግግርና የአገሪቱ ህገ መንግስትና የፌዴራል አወቃቀርን እነኚህን በሚመለከቱ ላይ በጣም ጥሩ ጥናታዊ ጽሁፎችን ያስተናገድንበት እና ይሄ የሽግግር ጊዜ ሊገጥማቸው የሚችላቸውን ችግሮች ሁሉ ቀደም ብለን በማየት በእነኚህ ላይ ሀሳቦችን እንዲቀርቡ በማድረግ በዚህ በኢትዮጵያ የሽግግር ሁኔታዎች ላይ ባለ ጉዳዮች፣ ባለ ድርሻዎች እነማን ናቸው የሚሉትን ለይቶ በማውጣት እነኚህ ሀሳቦች እንዲንጸባረቁ ለማድረግ ችለናል። ከዛም ዶክተር አብይ ጠቅላይ ሚኒስትሩ በሚመጡበት ጊዜ አጠር ያለች መልካም ስብሰባ ለማካሄድና እሳቸውም ከኢትዮጵያ ማህበረሰቦች የሚቀርቡ ቆፍጠን ያሉ ሀሳቦች አጠር አጠር ብሎ ቀርበውላቸው እንዲሰሙ አውቅተናል። እሳቸውም እነኛን ሰምተው ለእነኛ ደግሞ መልስና ጥሪዎችን እንዲያቀርቡ ለማድረግ ችለናል። አሁን ደግሞ እንግዲህ ከሽግግር ወዲያ ባለው ሁኔታ ከኮንፍሊክት ወይም ከጸብ ከአምባጓሮች በመለስ ባለችው ዴሞክራሲያዊት መንግስት ውስጥ መኖር ስለሚገቧቸው ወይም የሚነሱ ጥያቄዎችን በሙሉ እንግዲህ በሚመለከት አዘጋጅተን አቅርበናል እና ይረዳል ብለን እናምናለን። የኢትዮጵያ መንግስትም የኢትዮጵያ የፖለቲካ ድርጅቶችም የተለያዩም የህብረተሰቡ ክፍሎች በዚህ ጉባኤ ላይ በመገኘት ጥያቄዎችን ለመጠየቅ ወይም የቀረቡ ሀሳቦችን ለማብራራትና ለማዳበር እድል የሚያገኙበት እኛም የምንማርበት ይሆናል ብለን ተስፋ እናደርጋለን።
ሰለሞንና እንግዳውን እናመሰግናለን። የቪዥን ኢትዮጵያ ፕሬዚዳንት ዶክተር ጌታቸው በጋሻውን ነበር ሰለሞን ያነጋገረው። የዚህ ውይይት አላበቃም። ከፌስቡክና ከዌብሳይታችን ላይ ማግኘት ትችላላችሁ። እንዲሁም በምሽቱ የአማርኛ ፕሮግራማችን ላይ ይቀርባል። የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
በፌስቡክ አት ቪኦኤ አማሃሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
እኔ መስታወት አራጋው ነበርን።
ዝግጅታችንን ሲያቀናብርልን የቆየው ደግሞ ሞክቢል ያቤሮ ነበረ። ጉዟችሁ የሰመረ ይሁን እያልን እንሰናበታለን።
መልካም ምሽት። በነገው ጉዞ እንገናኝ።
Tun radon esegala Amerikat.